ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የምትወደውን ነገር መስራት በጣም ትልቅ ነገር ነው። ሶ ያንን የምንወደውን ነገር ብር ማገኘበት መንገድ መሆኑ ማለት አልረዳውም። ሲቀጥል ደግሞ ያው የኛ ሀገር ኮንቴክስት አለ። በተማርክበት ስራ እንጂ ሌላ ቢዝነስ ሁሉ ጊዜ ይከስራል ያዋጣ ምን ነገር ነው ብዙ ሰው ጋር የምታገኘውና ያንን ነገር ስቴም ላይ መጥቼ አይቼ ብዙ ሞቲቬትድ ሆኜ ከዛ በኋላ በመስራት አሁን ላይ ቦሌ መድኃኒዓለም ላይ ሾፕ አለ።
ስቴም ፓወር የተሰኘ ዓለም አቀፍ ግብረሰናይ ድርጅት ከቪዛ ጋር በመተባበር በርካታ የስራ ፈጠራ ክህሎት ያላቸው ወጣቶች ከህልማቸው ጋር እንዲገናኙ በማገዝ ላይ ይገኛል። ተቋሙ ከሰሞኑ ስላዘጋጀው መርሃ ግብር በምሽቱ እነግራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ስቴም ፓወር የተሰኘው ዓለም አቀፍ ግብረሰናይ ድርጅት ከቪዛ ጋር በመተባበር በርካታ የስራ ፈጠራ ክህሎት ያላቸው ወጣቶች ከህልማቸው ጋር እንዲገናኙ በማገዝ ላይ ይገኛል። ባለፉት 3 ዓመታት ተግባራዊ ባደረጋቸው መርሃ ግብሮች ከ2600 በላይ ወጣቶች እንደየዝንባሌያቸው በተለያዩ የስራ ፈጠራ መስኮች ስልጠናና ሌሎች ድጋፎች እንዲያገኙ አስችሏል። ኬኔዲ አባተ ከሰሞኑ መርሃ ግብሩ ባዘጋጀው አንድ ዝግጅት ላይ ተገኝቷል። ወጣቶችንም አነጋግሯል። እንደሚቀጥለው ያቀርበዋል።
በወልቂጤ ዩኒቨርሲቲ የስነ ህንጻና የከተማ ፕላን መምህርት የሆነችው ሰብለ ገረመው አሁን ላይ ፊቷን ወደ ኬክ ሙያ ዙራለች። የኬክ ሙያ የልጅነት ህልሟ መሆኑን የምትገልጸው ሰብለ በአዲስ አበባ ቦሌ አካባቢ ኬክ ቤት ከፍታ ህልሟን መኖር ከጀመረች ወራትን አስቆጥራለች። ፍላጎቷን ያውቅ ከነበረ የስራ ጓደኛዋ መረጃ አግኝታ በትምህርትና ስራ ፈጠራ ላይ የሚሰራው ስቴም ፓወር ከቪዛ ጋር በመተባበር ተግባራዊ ባደረገው የስራ ፈጠራ ፕሮጀክት ተጠቃሚ በመሆን የህልሟን ጉዞ እንደጀመረች ትገልጻለች።
የምትወደውን ነገር መስራት በጣም ትልቅ ነገር ነው። ሶ ያንን የምንወደውን ነገር ብር ማገኘበት መንገድ መሆኑ ማለት አልረዳውም። ሲቀጥል ደግሞ ያው የኛ ሀገር ኮንቴክስት አለ። በተማርክበት ስራ እንጂ ሌላ ቢዝነስ ሁሉ ጊዜ ይከስራል ያዋጣ ምን ነገር ነው ብዙ ሰው ጋር የምታገኘውና ያንን ነገር ስቴም ላይ መጥቼ አይቼ ብዙ ሞቲቬትድ ሆኜ ከዛ በኋላ በመስራት አሁን ላይ ቦሌ መድኃኒዓለም ላይ ሾፕ አለ እና እየሰራሁበት እገኛለሁ አሁን ላይ። ሶ በስቴም ፓወር አጋዥነት የምወደውን ነገር ወደ ቢዝነስነት እንድለውጠው አድርጎኛል። አሁን ላይ ለተለያዩ ካምፓኒዎች ለምሳሌ ስቴም ፓወር ያገናኙኝ በጣም ብዙ ካምፓኒዎች አሉ። ከዛም ውስጥ አሜሪካ ኤምባሲ አንደኛው ነው። እዛ ሪፍሬሽመንት ብዙ ጊዜ አቀርባለሁኝ፣ ፕሮቫይድ አደርጋለሁኝ። በስሬ 7 ልጆች አሉ የሚሰሩ። ስቴም ላይ ያገኘሁት በጣም ደስ የሚለው ነገር ምንድን ነው? ትሬን ካደረክ በኋላ አይተውህም። እያንዳንዱን ስቴፕን ይከታተሉሃል። 1 ዓመት ድረስ ኮንትራት አለ። ሶ ያ መከታተላቸው እኔ ነገሮችን እንዳልተው ወይም ደግሞ ሌሎች ጓደኞቼም ነገሮችን እንዳንተው ነው ያደረጉን። ከትሬኒንጉን ባሻገር በእነሱ ፕላትፎርም ላይ በተለቀቀ ግራንት ተወዳድሬ አሸንፊያለሁኝ እና ለሱቅ የሚሆኑኝ በጣም ብዙ ኢኩፕመንቶችን ፋይናንሻል ሰፖርት አግኝቻለሁኝ።
የሃርድዌር እና ሶፍትዌር የፈጠራ ስራዎችን በመስራት እውቅናን ያተረፈው ኢዘዲን ካሚል ሌላው የፕሮጀክቱ ተጠቃሚ ነው። በርካታ የአገር ውስጥና ዓለም አቀፍ ሽልማቶችን ያሸነፈው ኢዘዲን አሁን ላይ ሄክስ ላብስ የተሰኘ ተቋም መስርቶ በዋናነት ድረገጾችን የማበልጸግ ስራ የሚያከናውን ሲሆን ለሌሎችም ወጣቶች የስራ እድል ፈጥሯል።
ክላያንቶቻችን ከተለያዩ ቦታዎች ናቸው። ከዩኤስኤ፣ ተርኪ፣ አዘርባጃን፣ አዲስ አበባን ኢትዮጵያ በብዛት አለን። እንዲሁም ደግሞ ሳውዲ፣ ዱባይም በብዛት ክላያንቶች አሉን። የምንሰጠው ሰርቪስ በብዛት እነዚህ በተለየ ውጮቹ የሚጠቀሙት የዌብሳይት እና የሞባይል አፕሊኬሽን ዴቨሎፕመንት ሰርቪሳችን ነው። እስካሁን ድረስ በድርጅታችን ከ70 በላይ ድረገጾች፣ ዌብሳይቶች ዴቨሎፕ ማድረግ ችለናል። ከ12 በላይ የሞባይል አፖች ዴቨሎፕ አድርገን ፕሌስቶር ላይ ፐብሊሽ አድርገናል። እንዲሁም 16 ሀገር ውስጥ ላሉ ድርጅቶች ኢንተርናሊ ኦፕሬት የሚያደርጉባቸው ሲስተሞች መዘርጋት ችለናል። በሄክስ ላብስ ውስጥ በቋሚነት ፕሮጀክት እየወሰዱ የሚሰሩ 12 ሰዎች መቅጠር ችለናል ማለት ነው። እኔንም ጨምሮ 13 ሰዎች የስራ እድል አግኝተዋል በድርጅታችን ውስጥ። ከስቴም ፓወር ጋር በጣም በቅርበት እንሰራለን። ኦልሞስት 5 አመት ይሆናል ከስቴም ሴንተሮች ጋር ግንኙነት ያለኝ።
ኢዘዲንም ይሁን ሰብለ መስመር ያዙላቸው የፈጠራ ስራዎቻቸውን ማሳደግና ለብዙዎች የሥራ ዕድል እየፈጠሩ የመቀጠል እቅድ አላቸው። ለክ እንደነርሱ ሁሉ በስቴም ፓወርና የቪዛ ፕሮጀክት ስልጣናና የተለያዩ ድጋፎችን አግኝተው በግልና በቡድን የፈጠራ ስራዎቻቸውን ወደ ቢዝነስ ከቀየሩ ወጣቶች መካከል 16 የሚሆኑት በፕሮጀክቱ የሶስት አመት ማጠቃለያ ላይ ስራዎቻቸውን ለእይታ አቅርበዋል። ለስያሜው መነሻ በሆኑት በሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ ትምህርቶች ላይ አተኩሮ የሚሰራው ስቴም ፓወር ዓለም አቀፍ መንግስታዊ ያልሆነ ድርጅት የወጣቶች ስራ ፈጠራ ላይ እንዲያተኩር መነሻ የሆነው በዩኒቨርሲቲዎች ያሉት የስቴም ላቦራቶሪ ማዕከላት ውስጥ የሚበለጽጉ የፈጠራ ስራዎች እንደሆኑ የድርጅቱ የፕሮጀክት ማናጀር አቤል ተፈራ ይገልጻሉ።
እነዚህ ስቴም ሴንተሮቻችን ላይ የሚመጡ ልጆች የሆነ የፈጠራ ሐሳብ ይኖራቸዋል። ያን የፈጠራ ሐሳብ ወደ ፕሮቶታይፕ ይቀይሩታል። ያን ፕሮቶታይፕ በቃ እዛው ሼልፍ ላይ ነው የሚቀመጠው፣ ወደ ቢዝነስ ወይም ወደ ማርኬት አይገባም። ስለዚህ ይሄንን ጋፕ ላለፉት 14 አመታት በሰራነው ጥናት ስላየን ለምንድን ነው በቃ እዛ ጋር የሚሰሩ የፈጠራ ስራዎችን ወደ ማርኬት ማናወጣው ብለን ባቀድነው መሰረት ከቪዛ ኢንተርናሽናል ፔመንት ኦፕሬተር ነው ቪዛ እንደምታውቀው የዩኤስ ቤዝድ ካምፓኒ ነው። ከነሱ ጋር በመተባበር የሶስት አመት የአንትርፕረነርሺፕ ኤንድ ፋይናንሻል ኤጁኬሽን ፕሮጀክት ቀርጸን ወደ 2600 የሚጠጉ ወጣቶችን በማሰልጠን ባቀድነው መሰረት ማሳካት ችለናል።
ለሰልጣኞቹ ስለሚደረገው ተጨማሪ ድጋፍና ክትትል ማብራርተዋል።
በ3 አመት 2600 ማሰልጠን ማለት ዝም ብሎ የአንድ ቀን ስልጠና አይደለም። አንድ ሰውኛ ጋር ከመጣ በትንሹ አንድ አመት ከኛ ጋር ይቆያል። ቢዝነሳቸው በሁለት እግሩ እስኪቆም ድረስ ከስቴም ፓወር ሁሉንም ቴክኒካልም ሁሉንም ሰፖርት ያደርጋል። ሶ በአይነቱ ለየት ያለ እስከመጨረሻው ስለምንከተላቸው ውጤታቸውን በደንብ ሞኒተር እናደርጋለን። የተለያዩ መድረኮችን እንፈጥርላቸዋለንና ኔትወርክ እያደረጉ በዛ በፈጠሩት ኔትወርክ ደግሞ ለቢዝነሳቸው ማስጀመሪያም የሚሆን ስራ ማስኬጃም የሚሆን ብድሮችን እያገኙ ያው እንደምታዩ ስራ ሆነዋል ማለት ነው። አሁን ላይ እንግዲህ ቅድምም የቀመስከውን ኬክ የሰራችው ሰብለ ገረመው የምትባል በሙያው አርኪቴክት ነች፣ ግን ከኛ ስልጠና በኋላ ፓሽኗን አግኝታ ወደ ኬክ ሼፍነት እንትን ብላለች።
በኢትዮጵያ የዩናይትድ ስቴትስ ኤምባሲም በስራ ፈጠራ ዙሪያ እየተከናወኑ ያሉ ተግባራትን በማገዝ ላይ ይገኛል። ስቲዋርት ዴቪስ በኤምባሲው የባህል ጉዳዮች ረዳት ኃላፊ ናቸው። የሳችሞ ማዕከል በውስጡ ያሉ አገልግሎቶችን መጠቀም ለሚፈልጉ ኢትዮጵያውያን ሁሉ ክፍት ነው። ለምሳሌ እንደ ኮምፒውተር ፕሮሰሲንግ እና የቴክኖሎጂ ዘርፎች ያሉ የማዕከሉ አገልግሎቶችን ማግኘት ይቻላል። ስቴም ፓወርም በስራ ፈጠራ ዙሪያ ስልጠናዎችን ሲሰጥ ይህን ማዕከል ክፍት በማድረግ እየተባበርን ነው። በዚህም ደስተኞች ነን። በኢትዮጵያ የስራ ፈጠራ አቅምን ለማሳደግ ትብብራችንን እንቀጥላለን ነው ያሉት። በስቴም ፓወርና ቪዛ የጋራ ፕሮጀክት ወደ ስራ ከገቡ የስራ ፈጣሪዎች በተጨማሪ የራሳቸውን የቢዝነስ ተቋም በመመስረት ላይ የሚገኙ ሌሎችም በርካታ ሰልጣኞች መኖራቸውን የገለጹት የስቴም ፓወር ፕሮጀክት ማናጀር አቤል ተፈራ ድርጅቱ መሰል ተግባራትን መስራት እንደሚቀጥልም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተ እናመሰግናለን። ወደ ቀጣዮቹ የጋቢና ቪኦኤ ዝግጅቶች ስንሻገር የትምህርት ሚኒስቴር አንዲት ተማሪ በወሊድ ምክንያት 16 ቀናትና ከዚያ በላይ ከትምህርት ገበታዋ ላይ ከቀረች ከዘመኑ ትምህርት ትታገዳለች በሚል በቅርቡ ያወጣውን ረቂቅ መመሪያ ተቃውሞ 10 የመብት ተሟጋች ድርጅቶች መግለጫ አውጥተዋል። ይህን የተመለከተውን ዘገባ ደግሞ ስመኝሽ ቆየ ታስደምጠናለች።
ትምህርት ሚኒስቴር በቅርቡ ያወጣው ረቂቅ መመሪያ ትምህርታቸውን ለሚከታተሉ ሴቶች በወሊድ ወቅት የሚሰጣቸውን ፈቃድ በእጅጉ የሚገድብ ነው። አንዲት ተማሪ በወሊድ ምክንያት 15 ተከታታይ የትምህርት ቀናትን ካረፈች ትምህርቷን መቀጠል እንደምትችል ያስታወቀው አዲሱ መመሪያ 16 ቀናትና ከዚያ በላይ ከትምህርት ገበታዋ ከቀረች ግን ከዘመኑ ትምህርት ትታገዳለች ሲል አስታውቋል። የኢትዮጵያ የሕግ ባለሙያ ሴቶች ማህበር፣ የኢትዮጵያ ሴቶች ማህበራት ቅንጅት፣ የኢትዮጵያ ሰብአዊ መብቶች ተሟጋች ማህበርና ሴታዊትን ጨምሮ በሴቶች መብት ዙሪያ የሚሰሩ 10 የሲቪክ ማህበረሰብ ድርጅቶች ይህን ረቂቅ ሕግ ተቃውሞ ባለፈው ሳምንት መግለጫ አውጥተዋል። ተቃውሞውን ያስተባበረው የኢትዮጵያ የሕግ ባለሙያ ሴቶች ማህበር የፕሮግራም ክፍል ኃላፊ የሆኑት ቤተልሔም ደጉ እንደሚሉት ረቂቅ መመሪያው ሕገ መንግስታዊ ድንጋጌዎችን የሚንድና የተጀመረውን አካታች አካሄድ ወደኋላ የሚጎትት ነው።
ለሴቶች የሚደረግ ልዩ ድጋፍ እርምጃዎች እንዲሁም ደግሞ ሴቶችን በተለያየ ስታተስ ላይ ማለት ባዮሎጂካል በሆነ ወይንም ጾታን እድሜን የተለያዩ ነገሮችን መሰረት አድርጎ ዲስክሪሚኔት ማድረግ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶችም እንዲሁም ደግሞ የሀገራችን ህገ መንግስትም የሚከለክል ድርጊት ነው። ስለዚህ አንድ ሴት ከ16 ቀንና ከዛ በላይ ትምህርት ገበታዋ ላይ ካልተገኘች የዛን ዓመት እንድታቋርጥ ትታገዳለች የሚለው የሴቶች የመማር መብት ላይ ደግሞ ትልቅ ተግዳሮት ያለው ነው እና እንደዚህ አይነት ድርጊቶች ደግሞ በሚኒስተር መስሪያ ቤቱ ፍሪኩዌንት እየሆኑ መጥተዋል። ኢንክሉዲንግ ፋንዳሜንታል የሆነው እና ኮንስቲቱሽናል የሆነው አፈርማቲቭ አክሽንም በዘንድሮ ዓመት አልተተገበረም።
የአጠቃላይ ትምህርት የተማሪዎች ምዘናና ከክፍል ወደ ክፍል የሚደረግ ዝውውርን በተመለከተ የተዘጋጀው ይህ አዲስ መመሪያ ተማሪዎች የጨበጡትን እውቀትና ክህሎት እንዲሁም ያጎለበቱትን አመለካከት ወጥ በሆነ መንገድ በመመዘን ከክፍል ወደ ክፍል የሚያደርጉትን ዝውውር ለማከናወን እንዲቻል ታስቦ መዘጋጀቱን የትምህርት ሚኒስቴር አስታውቋል። ልጅ መውለድ በሴቶች ትምህርት ላይ ተደራራቢ ጫና እንደሚፈጥር አጠያቂ አይደለም የሚሉት ተቋማት ግን ረቂቅ መመሪያው ለሴቶች ሌሎች አማራጮችን ከመፍጠር ይልቅ እንዳይበቁና በህብረተሰብ ውስጥ ሙሉ በሙሉ መሳተፍ እንዳይችሉ የሚያደርግ ቀጥተኛ ጥቃት መሆኑን በመግለጽ ተቃውሟል። በተጨማሪም ወይዘሮ ቤተልሔም ሴቶችና ወንዶች በአንድ አይን መታየት የለባቸውም ይላሉ።
በአጠቃላይ ይሄ ድርጊትና ይሄ መመሪያ ብቻ ሳይሆን የሚኒስተር መስሪያ ቤቱ ሁሉንም በአንድ የማየትና በአንድ አይነት ይሄ ለሁሉም በአንድ ጫማ እንዲበቃው የማድረግ አሰራር ለሴቶች ሪስፖንሲቭ አይሆንም እና ሴቶች ካለባቸው ልዩ የሆነ ተፈጥሯዊ ፍላጎቶች እንዲሁም ደግሞ ካለባቸው ሶሻል ባሪየርስ አንፃር ኮንሲደር ሊደረጉ የሚገቡ ብዙ ፖይንቶች አሉ የሚለው ነው።
ወይዘሮ ቤተልሔም እንደሚያስረዱት ያለ እድሜ ጋብቻን ጨምሮ በተለያዩ ማህበራዊና ኢኮኖሚያዊ ተጽዕኖች ምክንያት በኢትዮጵያ ሴት ተማሪዎች ከወንድ አቻዎቻቸው በበለጠ ትምህርታቸውን ያቋርጣሉ። ይህ ረቂቅ መመሪያ ተግባራዊ ከሆነ ደግሞ በሴቶች ትምህርት ላይ ተጨማሪ እንቅፋቶችን ይፈጥራል።
ቅርብ ጊዜ የተሰሩ የዲኤችኤስ ጥናቶች እንደሚያሳዩት 41% የሚጠጉ ሴቶች ያለ እድሜያቸው ይዳራሉ ማለት ነው። ስኩል ድሮፕ አውት ሬትም እንደዚሁ በጣም ሀይ ነው እና ከዛ ነበር ከሀፍ በላይ የሆኑት የሚይዙት ሴቶች ናቸው። ስለዚህ ሴቶችን እንዴት አድርጎ ትምህርት ቤት ላይ ኪፕ ማድረግ ያስፈልጋል፣ እንዴት ሪቴን እናድርጋቸው፣ የሚያቋርጡበትን ምክንያት እንዴት እንስራ መባል ሲኖርበት ህጉ 15 ቀንም 20 ቀንም 10 ቀንም ብሎ ማውራት መቻል የለበትም።
የመብት ተቋማቱ ያወጡትን መግለጫ ተከትሎ የትምህርት ሚኒስቴር ከሴቶች ጋር የሚሰሩ ዓለም አቀፍ ሀገር በቀልና መንግስታዊ ድርጅቶችን ጠርቶ መመሪያውን ካረቀቀው ክፍል ጋር መነጋገሩንና መመሪያው ለምን እንዳስፈለገ ማስረዳቱን ወይዘሮ ቤተልሔም ይገልጻሉ።
ከጥራትና ተማሪዎች ትምህርታቸውን መቀጠል እንዲችሉ በሚል መውጣቱን ነግረውናል። ግን ጥራት ኮምፕሮማይዝ ማይደረግ ሁኔታም ቢሆን የሴቶችን ልዩ ፍላጎት ግን ግምት ውስጥ ማስገባት አለበት።
የመብት ተሟጋች ድርጅቶቹ ትምህርት ሚኒስትር መመሪያውን እንደገና እንዲያጤነው ጠይቀዋል። በምትኩም ሴቶች ትምህርታቸውን እንዳያቋርጡ የሚደግፉ ሁኔታዎችን መፍጠር በሚቻልባቸው አማራጭ ሀሳቦች ላይ እንዲሰሩም ምክረ ሀሳብ ማቅረባቸውን ወይዘሮ ቤተልሔም አመልክተዋል።
ኤርሊ ሜሬጅን በተመለከተ የሴቶች ድሮፕ አውትን እና ይሄ ከፖቨርቲ ጋር ከኢኮኖሚክ ቻሌንጅ ጋር ተያይዞ ጀንደር ኖርም እና ይሄ ሶሻል ኖርሞች ካልቸራል ፕራክቲሶች ጋር ተገናኝቶ ሴቶች ወደ ትምህርት ቤት የማይሄዱበት ሁኔታ ሰፊ የሆነበት አገር ነው። ሶ እነዚህ የመከላከል ስራዎች እና ሴቶችን ትምህርት ቤት የማቆየት ስራ ላይ መስራት የስነ ተዋልዶ ጤና አገልግሎትን ተደራሽ ከማድረግ አንጻር መስራት ነበር እንጂ ያለበት ካቋረጡ እንኳን በገዛ ፈቃዳቸው እንዴት አድርገን ኤርሊ ሜሬጅን በተመለከተ የሴቶች ድሮፕ አውትን እና ይሄ ከፖቨርቲ ጋር ከኢኮኖሚክ ቻሌንጅ ጋር ተያይዞ ጀንደር ኖርም እና ይሄ ሶሻል ኖርሞች ካልቸራል ፕራክቲሶች ጋር ተገናኝቶ ሴቶች ወደ ትምህርት ቤት የማይሄዱበት ሁኔታ ሰፊ የሆነበት አገር ነው። ሶ እነዚህ የመከላከል ስራዎች እና ሴቶችን ትምህርት ቤት የማቆየት ስራ ላይ መስራት የስነ ተዋልዶ ጤና አገልግሎትን ተደራሽ ከማድረግ አንጻር መስራት ነበር እንጂ ያለበት ካቋረጡ እንኳን በገዛ ፈቃዳቸው እንዴት አድርገን ሪኢንቲግሬት እናድርጋቸው፣ ከወለዱም ደግሞ እንዴት ሰፖርት እናድርጋቸው የሚል ኦልተርኔቲቭ ሀሳቦችን ይዞ መምጣት ያለበት ብለን ሀሳባችንን አቅርበናል።
ትምህርት ሚኒስትር ከመብት ድርጅቶቹ ጋር ከተወያየ በኋላ ተቋማቱ አማራጭ ሀሳቦችን እንዲያቀርቡ የጠየቀ ሲሆን ተጨማሪ ውይይቶችም እንደሚደረጉ ወይዘሮ ቤተልሔም ነግረውናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ቀጣዩም ዘገባ ከትምህርት ጋር የተገናኘ ነው። በአማራ ክልል በሚገኙ ዩኒቨርሲቲዎች ሲማሩ የነበሩ የዘንድሮ ተመራቂዎች ወደ ሌሎች የአገሪቱ ዩኒቨርሲቲዎች እንዲያዘዋውሯቸው ትምህርት ሚኒስቴርን መጠየቃቸው ተሰምቷል። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች።
ኢትዮጵያ በአማራ ክልል የሰው ህይወት የቀጠፈው ግጭት መቀጠሉን ተከትሎ በክልሉ በሚገኙ ዩኒቨርሲቲዎች ትምህርት አልተጀመረም። አስተያየታቸውን ዛሬ ለአሜሪካ ድምጽ ከሰጡ የ2016 ዓ.ም ተመራቂዎች መካከል ክልሉ ውስጥ ሰላማዊ እንቅስቃሴ ባለመኖሩ ወደ ዩኒቨርሲቲዎቻቸው ገብተው ትምህርት እንዲጀምሩ አለመጠራታቸውን ገልጸው ይህም የመመረቂያ ሂደቱንና የመውጫ ፈተና አወሳሰዳቸውን እንደሚያወሳስብባቸው ተናግረዋል። ተማሪዎች በሰሜን ኢትዮጵያው ጦርነት ወቅት ትምህርት ሚኒስቴር በትግራይና በወልዲያ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎችን ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲማሩ መወሰኑን አስታውሰው አሁንም ተመሳሳይ እርምጃ እንዲወስድ ጠይቀዋል። ከጎንደር ዩኒቨርሲቲ የህዝብ አስተዳደር ትምህርት ዘርፍ የዘንድሮ ዓመት ተመራቂ እንደነበር የሚናገረው የደቡብ ክልል ወላይታ ዞን ነዋሪ በረከት በደቀ ጎንደር ዩኒቨርሲቲ የዘንድሮውን የትምህርት ዘመን እስካሁን አለመጀመሩን እንዳሳሰበው ይገልጻል።
ብዙ ተማሪዎች እንደውም ጭንቀት ውስጥ ዲፕሬሽን ውስጥ እየገቡ እኛም ጋር እየደወሉ ጭንቀታቸውን በጣም እንትን ይላሉ። ትምህርት 5 ወር መሆኑን ራሱ ያወቁት በጣም እየጨነቀኝ ከቤተሰብ ጋር ሁላ ተጣልቼ ሌላ ሀገር እያጓጓዙኝ ነበረ። ግን በዛ ሁሉ ትምህርት ቤቱ በመዘጋቱ ምክንያት በጣም ከሌላ ስራ እንዳንሰራ ምንም ከጥቅም ውጭ ሆነን ዝም ብለን እየኖርን ነው እና ትምህርት ቤቱ ቢከፈት የሚል ብዙ ጥያቄዎችን አቅርበን ነበረ። ግን ምንም አይነት ምላሽ ባለመሰጠቱ እንግዲህ ተስፋ ቆርጠን ዝም ብለን ቁጭ ብለናል። አሁን ትምህርት ሚኒስቴር መውሰድ ያለበትን ሪስክ ወስዶ እኛን ቢመልሰንና መመረቅ ብንችል ብዙ አመት ለፍተናል እና ያንንም ደግሞ ሳናይ በጭንቀት በተለያዩ ነገሮች ከትምህርት አለምም ወጥተን ወደ ሌላ አላማ ከምንገባ ወደ ሌሎች ነገሮች ከምንል ተመርቀን ቢያንስ የራሳችንም ስራ እንትን ብንል የተሻለ ነው ለማለት ፈልጋለሁ።
ሌላው የጎንደር ዩኒቨርሲቲ የአምስተኛ አመት የህግ ተማሪና ዘንድሮ ይመረቅ እንደነበር የሚናገረው ተማሪ ጌታቸው አስረሳ የዘንድሮው የትምህርት ዘመን በወቅቱ ባለመጀመሩ በተለይ በህግ ተማሪዎች ላይ ውስብስብ ችግር እየገጠማቸው እንደሆነ ገልጾ ትምህርት ሚኒስቴር አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል።
አዲስ አበባና አካባቢ ኖር ተማሪዎች ትምህርት ሚኒስቴር ድረስ ሄደው እስከ መጠየቅ ድረስ ደርሰው ነበረ ወይ ተመራቂ ብቻ ምንገባበት እድል ቢመራያች ና አሊያ ደግሞ ያው ወደ ላይ ዩኒቨርሲቲ እንኳን እንዲበተን የሚል ጥያቄ ነበር የተጠየቀው። ለህዳር 21 ትምህርት ሚኒስቴር ያለን የነበረው አንጻራዊ ሰላም ባለበት አካባቢ ያሉ ዩኒቨርሲቲዎች መጥራት እንደሚችሉ ና እንዳለባቸው ና መንግስት ጥበቃ ሊያደርግ እንደሚችል ለተማሪዎች ነበር የተነገረን። ያን ሀሳብ ይዘን እኛም ያው የምንጠራበትን ቀን እንደ ምጽአት ቀን ብንናፍቅም እስካሁን ድረስ የእኛም ግቢዎች ሌሎች ግቢዎች ማንም አልጠራንም ምንም ነገር አላሉንም። እንደ ጎንደር ዩኒቨርሲቲ እንደኛ ደግሞ ስፔሻሊ ደግሞ የህግ ተማሪ እንደመሆነ መጠን ሪላቲቭሊ ሲወዳደር የህግ ተማሪዎች በጣም ብዙ ጫና አለብን። እኛ የአራተኛ ዓመት ሰከንድ ሰሚስተር ሳንጨርስ ነው የወጣ ነው፣ ቶሎ እንገባለን በሚል ሳቤ ማለት ነው። የአራተኛ ዓመት ኮርስ አለብን፣ አምስተኛ ሁለት ሰሚስተር አለብን፣ 3 ወር ኤክስተንሽን ፕሮግራም አለብን። በዛ ላይ ኤግዚት ኤግዛም አለ። ኤግዚት ኤግዛም ደግሞ እንደሚታወቀው ከጊዜ ወደ ጊዜ በጣም ታፍ እየሆነ የመጣው ኮምፒቴሽን ያለበት እየሆነ የመጣው በዚህ አጭር ጊዜ ውስጥ እስካሁን ደስ አንጠራ ከዚህ በኋላ እንኳን ገብተን እንዴት ነው የሚለው ተማሪዎችን በጣም ጭንቀት ውስጥ ከቶናል።
በአማራ ክልል በሚገኙ 10 ዩኒቨርሲቲዎች አሁን ያለው የጸጥታ ችግር እስካልተስተካከለ ድረስ በዘንድሮ ዓመት በክልሉ በሚገኙ የዩኒቨርሲቲዎች ፎረም ፕሬዚዳንት ባለፈው ወር መጀመሪያ ለአሜሪካ ድምጽ መናገራቸው ይታወሳል። በባህር ዳር ዩኒቨርሲቲ ሲኒማና ቲያትር የአራተኛ ዓመት ተማሪ ታደለ ሞላም ባለፈው ዓመት ማለትም የ2015 ዓ.ም ተመራቂ እንደነበርና በትምህርት ፋክልቲው አንዳንድ ስህተት ነው ባለው ምክንያት 2016 ዓ.ም የትምህርት ዘመን የቀሩ ትምህርቶችን በመውሰድ እንደሚመረቁ የተነገራቸው ቢሆንም እስካሁን ትምህርት አለመጀመሩ እንዳሳሰበውና የዘንድሮ ዓመት እንዲሁ እንዳያልፍ ትምህርት ሚኒስቴርን ይማጸናል።
እኔ ከኔ ጋር አብሮ ገቢ የሆኑ ተማሪዎች ተመርቀው ወይ የራሳቸውን ስራ እየሰሩ ነው ወይም ደግሞ አማራጮቻቸውን እያዩ ነው። እኔ ወይ ስራ መስራት አልችልም እኔና ጓደኞቼ ማለት ነው፣ አልተመረቅ ነው መማርም ትምህርት እየተማርን አይደለም። ይህን አይነት ማለት አጣብቂኝ የሆነ መሀል ውስጥ ነው ያለ ነው። በዚህ ሰዓት የሚደረገው ነገር ተደርጎ መፍትሄዎች ተወስደው እኛ ትምህርታችንን ጨርሰን እንድንመረቅ እንዲያመቻቹልን መፍትሄዎች እንዲፈልጉልን ነው የምንጠይቀው። ምናልባት ሌላ ቦታ ሄደን መማርም ካለብን ትራንስፈር መደረግም ካለብን በዛ መልኩ ወይም ሌላም ደግሞ መፍትሄ እንደ መንግስት የሚወሰድ መፍትሄ ካለ።
በጉዳዩ ዙሪያ የትምህርት ሚኒስቴር የህዝብ ግንኙነት ኃላፊዋና ለሌሎች ከፍተኛ አመራሮች የእጅ ስልክ ላይ በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። እንዳገኘን የምንመለስ ይሆናል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴርን አመሰግናለሁ። ዓለም አቀፉ የፍልሰት ድርጅት አይኦኤም ሊጠናቀቅ በተቃረበው የአውሮፓውያኑ 2023 ዓ.ም ከ6300 በላይ ኢትዮጵያን ፍልሰተኞችን ከየመን እንዳስመለሰ አስታውቋል። በሀገሪቱ ያለው ጦርነትና ግጭት ይህንንም ተከትሎ የሚፈጠረው የስራ አጥነት ችግር ለዜጎች ፍልሰት ከሚጠቀሱ ምክንያቶች መካከል መሆኑንም ጠቁሟል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አሰናድቷል።
በዓለም አቀፉ የፍልሰት ድርጅት አይኦኤም የኢትዮጵያ ቢሮ የህዝብ ግንኙነት ክፍል ባልደረባ አቶ አለማየሁ ሰይፈስላሴ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ቀደም ሲል የነበሩት እንደ ኮሮናና አካባቢያዊ ግጭቶች የመሳሰሉት ችግሮች ከየመን ፍልሰተኞችን ለመመለስ እንቅፋት ፈጥረው እንደነበር ገልጿል። አሁን ግን ሁኔታዎች እየተሻሻሉ በመምጣታቸው በየጊዜው ፈቃደኛ ፍልሰተኞችን ወደ ኢትዮጵያ እየመለስን እንገኛለን ብለዋል። ተቋማቸው እየተገባደደ ባለው የፈረንጆች ዓመት 2023 በሺዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችን በፈቃደኝነት ከየመን ማስመለሱንም ተናግረዋል።
በ2023 በፍላጎት ወደ ሀገራቸው እንዲመለሱ የተደረጉት ሰዎች ከ6300 በላይ ናቸው።
በጦርነት ከምትታመሰው የመን በሺዎች የሚቆጠሩ ፍልሰተኞችን የመመለሱ ጥረት እንዳለ ሆኖ በዚሁ ዓመት አደገኛ የተባለለትን የምስራቁን ቀጣና ተከትለው ወደዚያው ያመሩ ፍልሰተኞች ብዛትም እንደዚሁ ከፍተኛ እንደነበር አቶ አለማየሁ ገልጸዋል።
ከ95,000 በላይ የሚሆኑ ሰዎች በየመን ከጃንዋሪ እስከ ዲሴምበር መጀመሪያ ድረስ እስከ ኖቬምበር መጨረሻ ድረስ ባለው ቁጥር 95,000 የሚሆን ሰው ሄደዋል። እዛ የመን አለ። ይሄ ከ2022 ከነበረው ጋር ሲተያይ 2022 ላይ ወደ 70,000 የሚሆን ነው የነበረው እና ከፍተኛ ቁጥር ጭማሪ ያሳያል። 25,000 ሰው የሚጠጋ
በአሁኑ ጊዜ በርካታ ፍልሰተኞች በየመን በአስቸጋሪ ሁኔታ ውስጥ እንደሚገኙም የተቋሙ የስራ ባልደረባ አስታውሰዋል።
አይም የሚገምተው እንግዲህ ባሉት መረጃዎች ቁንጽል ቢሆንም ከ200,000 ሰው በላይ ከኢስት አፍሪካ በአብዛኛው ሆርን ኦፍ አፍሪካ ላይ ወደ እርዳታ ድጋፍ የሚያስፈልጋቸው የመን ላይ እንዳሉ ነው ቁጥሩ የሚያሳየው። እንግዲህ
ከዚህ ውስጥ ምን ያህሉ ኢትዮጵያውያን ይሆናሉ ብላችሁ ትገምታላችሁ?
እንግዲህ ቁጥሩ ከፍተኛ የሚሆነው ኢትዮጵያዊ እንደሚሆን ነው የሚያሳየው። ወደ 80% ድረስ ይደርሳል። አንዳንድ ጊዜ 78% 80% እዛ አካባቢ የሚሆነው ኢትዮጵያዊ ነው ተብሎ ይገመታል። እንግዲህ ላይ
የምስራቁን የጉዞ ቀጣና በማቋረጥ ወደ የመን ከተሻገሩት ፍልሰተኞች ውስጥ አብዛኞቹ ኢትዮጵያውያን ለመሆናቸው ቀደም ሲል የነበረው የሰሜን ኢትዮጵያው ጦርነትና እሱን ተከትሎ የመጣው ስራ አጥነት እንደዚሁም አሁንም በአማራ ክልልና በሌሎችም የሀገሪቱ አካባቢዎች ያሉት ግጭቶች አስተዋጽኦ አድርገው ሊሆኑ እንደሚችሉ አቶ አለማየሁ ጠቅሰዋል።
ኢኮኖሚክ መጠቀቅ በሚኖርበት ጊዜ ኢኮኖሚክሊ እየሰራ የነበረ ሰው በግጭት ምክንያት ስራ ከመስራት ካልቻለ ግን እንደ አማራጭ ወደ ውጭ ለመሄድ እና ለመስራት ሊያስብ ይችላል። ስለዚህ እንደ ፑሽ ፋክተር ተጨማሪ ግጭቶች ያው አንድ ፑሽ ፋክተር ናቸው። ለብዙ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ሄዶ እንዲፈልስና ስራ እንዲፈልግ ለማድረግ አንድ መንስኤ የሆነው ሊገፋፉ ይችላል። ምክንያቱም ከፍተኛ የሆነ ግጭት በሚኖርበት ጊዜ ሰዎች አማራጭ ማግኘት አለብኝ ብለው ያንን ይጠቀማሉና
ፍልሰተኞቹ በመንገድ ላይም ይሁን እዚያ ከደረሱ በኋላ ለተለያዩ ችግሮች እንደሚጋለጡም አውስተዋል።
በሚወጡበት ጊዜ በውሃ ጥም ይቸገራሉ። ከዚህ ከሀገር ቤት ጀምሮ እስኪወጡ ድረስ ያለውም የሚያካትታል። ይሄ ካቋረጡ በኋላም በጅቡቲ ፖርቶች ላይ ቁጭ ብሎ እንግዲህ የሚሄዱበትን መንገድ እስኪያገኙ ድረስ ረዥም ጊዜ ምቹ ባልሆነ ሁኔታ ይቆያሉ። ከኢትዮጵያ ቦርደር እስኪደርሱ ድረስ፣ ከጅቡቲ መሳፈሪያ ድረስ እንኳን እስኪደርሱ ድረስ ያለው ቦታ ላይ በአብዛኛው እግር ከፍተኛ የሆነ ጉዞ በረሃ ውስጥ አቋርጠው ስለሚሄዱ ከፍተኛ የሆነ ችግር ያጋጥማቸዋል። ሌላው እዛ ከተሻገሩም በኋላ ደግሞ በሚሻገሩበትም ወቅት መናኛ የሆኑ ጀልባዎችም ስለሚጠቀሙ መንገዱ አደገኛ ይሆናል በሚያቋርጡበትም ጊዜ። ካቋረጡም በኋላ ደግሞ በአብዛኛው በየመን በኩል ስለሆነ የሚያቋርጡት የመን ላይ ያው ባለው የጸጥታ ችግር ምክንያት ከፍተኛ ችግር ላይ ወድቃሉ። ከዛም ደግሞ እንደገና ወደ ሳውዲ አረቢያ ነው በአብዛኞቹ ለመሄድ የሚሞክሩት። ሳውዲ ደግሞ የራሱ የሆነ ቦርደር ፓትሮል እና ዝግጅት ስላለ እሱ ላይ ደግሞ እንግዲህ አቋርጦ ለመግባትም አስቸጋሪ የሆነ ሲቹዌሽን አለ። አንዳንድ ጊዜ የከፋ የሆነ ሰዎች ለሞት የሚዳረጉበት ጊዜ አለ። 2022 ላይ እስከ 823 የሚሆኑ ሰዎች አብዛኞቹ ኢትዮጵያውያን ናቸው ተብሎ የሚገመት እዛ ቦርደር ከየመን ወደ ሳውዲ አረቢያ ባለው ቦርደር ላይ ህይወታቸው አልፏል።
ከዚሁ ጋር በተያያዘ ባለፉት ሳምንታት ከኬንያ፣ ከፑንትላንድና ከታንዛኒያ በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው መመለሳቸውን የመንግስት ብዙሃን መገናኛ ዘግበዋል። በዚህ ጉዳይ ዙሪያ ከውጭ ጉዳይ ሚኒስቴርና ከሴቶችና ማህበራዊ ጉዳይ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከጋቢና ጋር ስለሆናችሁና መሰግናለን። በመቀጠል ዩክሬናውያን ስደተኞችን እያገዘ ስለሚገኘው የአሜሪካ መርሃ ግብር ነግራችኋለን።
ዞሪያና ሄርማንና የ12 ዓመት ሴት ልጅዋ ኤቭሊና በ2022 የአውሮፓውያኑ ዘመን መጨረሻ ላይ ነበረ ከኢቫኖ ፍራንኪቪዚክ ዩክሬን ወደ ዩናይትድ ስቴትስዋ ዴንቨር ኮሎራዶ የመጡት። ሄርማን በዚህ ጓደኞች አሏት። 15,000 ያክል ትውልድ ዩክሬናውያን በኮሎራዶ ይኖራሉ።
በመጀመሪያ የገጠመን ፈተና የቋንቋ ችግር ነበር። እዚህ ስንመጣ ሰዎች ከሚናገሩት መካከል ግማሹን ያክል እንኳን መረዳት አልቻልኩም። እንግሊዘኛ የማውቀው መስሎኝ ነበር። ለካንስ ጨርሶ አላቅም ኖሯል።
ኤቭሊናን በአካባቢው ትምህርት ቤት ማስመዝገብ ሌላ ፈታኝ ጉዳይ ነበረ።
ልጅን ትምህርት ቤት ማስመዝገብ ከምን መጀመር እንዳለበት፣ ልጅ እንግሊዝኛ ጭራሹኑ መናገር ካልቻለች እንዴት መማርና መግባባት ትችላለች የሚለው አሳስቦኝ ነበር። ከዚህ በላይ ደግሞ በአሜሪካ ትምህርት ቤቶች ውስጥ ልጆችን እንዴት እንደሚመግቡ አላወቅንም። በዚህ ያለው ነገር ከዩክሬን የተለየ ነው።
ነገር ግን ኤቭሊና ስድስተኛ ክፍልን ስትጀምር አስተማሪዎቿና የትምህርት ቤቱ ሰራተኞች በፍጥነት እንድትላመድ ረድተዋታል።
ከመምህራኑ መካከል አንዱ የተሻለ እንደሆን በየቀኑ የእንግሊዝኛ ትምህርት ይሰጡኝ ነበር። ትምህርት ቤቱ በጣም ትልቅ ነው እና መጀመሪያ ላይ ጓደኞች አልነበሩኝም። ነገር ግን በጊዜያት ውስጥ ተለውጧል።
እንኳን ወደ አሜሪካን ትምህርት ቤቶች በደህና መጡ የተሰኘው ዝግጅት እንደ ኤቭሊና ያሉ ልጆችና ቤተሰቦቻቸውን ጠቅመዋል። ዝግጅቱን ያስተባበረው ለትርፍ ያልተቋቋመው የኮሎራዶ ዩክሬናውያን የተሰኘው ተቋም ነው። ለዚህ መርሃ ግብር ከሊትልተን የህዝብ ትምህርት ቤቶች ሰራተኞችና ከኮሎራዶ የትምህርት ቢሮ ጋር ተቀናጅቷል። ራያን ኦልሰን ከሊትልተን የህዝብ ትምህርት ቤት ሰራተኞች መካከል አንዱ ናቸው።
በዩናይትድ ስቴትስ ውስጥ ስላሉ የህዝብ ቻርተር፣ የግል ስለሚባሉት የተለያዩ ትምህርት ቤቶች ተነጋገርን። አውቶቡሶች፣ ምሳ፣ ስፖርት ተግባራትና የእንግሊዝኛ ቋንቋ እድገት መርሃ ግብሮችን የመሰሉ የህዝብ ትምህርት ቤቶች የሚያቀርቧቸው መሰረታዊ አገልግሎቶችን በተመለከተ ተነጋግረናል። እንዲሁም በተለይም ከሌላ አገር የሚመጡ ሰዎችን በተመለከተ ለኮሌጅ እንዴት እንደሚያመለክቱ ቱና ወደ ኮሌጅ እንዴት እንደሚገቡ፣ እንዴት በስራ ላይ እንደሚውልም አውርተናል።
ዞሪያናና ኤቭሊና ሄርመን ሊያውቁት የሚገባ በርካታ ጉዳይ ነበረ። ናታሊያ ሚለር ፎሬስት የሄሪቴጅ ሃይትስ ትምህርት ቤት ርዕሰ መምህርት ናቸው።
የመምህራን መልእክትን የወላጅ መምህር ስብሰባ ምን ማለት ነው? በጣም የተለዩ ናቸው። በምንነጋገርበት ወቅት ዩክሬናውያን ቤተሰቦች እየመጡ ጥያቄ የሚያቀርቡበት ስፍራ ያስፈልጋል። በእጅጉ ጠቀሜታ ነበረው። ዝግጅቱም የቀረበው በዩክሬን ቋንቋ ነበር። ስለሆነም ለመረዳት ቀሎናል። አንድ ተማሪ በመጀመሪያ ደረጃ፣ በመለስተኛና ሁለተኛ ደረጃ ትምህርት ምን መስራት ይጠበቅበታል፣ እንዴት ወደ ኮሌጅ መግባት ይችላል የሚለውን ተረድተናል። የግለሰቦች የብድር ምዘና ወይም የክሬዲት ስርዓቱ ለእኛ አዲስ ነገር ነው፣ እንግዳም ነው። ሌላው በእጅጉ ጠቃሚው ነገር እነዚህ የማስገንዘቢያ መርሃ ግብሮች ነጻ መሆናቸው ነው። በስፍራው መገኘት ብቻ በቂ ነው። ከዩክሬን እዚህ ለሚመጡት ልጆች ሁሉ ልናገር የምወደው እንግሊዝኛ ለመናገር አትፍሩ፣ ለመማር ትችላላችሁ፣ ጥሩ ነገር ታደርጋላችሁ የሚለውን ነው።
የኮሎራዶ ዩክሬናውያን ከተሰኘው ተቋም የመጡ በጎ ፈቃደኞች መሰሉን ፈጠን ባለ ሁኔታ ስደተኞችን የሚያላምደውንና ባይተዋርነት እንዳይሰማቸው የሚያደርገውን መርሃ ግብር ለመቀጠል ተስፋ ሰንቀዋል።
የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።